የሚመጣው ሁሉንም የሚገዛ ጌታና አምላክ አልፋና ኦሜጋ እኔ ነኝ ይላል። ሌላ የሚገዛለት አይፈልግም። እኔ እሱ ራሱ ሁሉን የሚገዛ ጌታና አምላክ ነው አለ። ስለዚህ ሁሉን የሚገዛ ጌታና አምላክ ሆኖ እዚህ ጋር ለሱ የእሱ ራሱን ጠላቶቹ ማሸነፍ አልችል ብሎ ሌላ ጌታ የሚያስፈልገው ከሆነ እንዴት አድርጋችሁ ነው የምታስማሙት? ይህንን ማስማማት የሚችል አብን ከወልድ በተለየ አካል አድርጎ ይህን ማስማማት የሚችል ማንም የለም። ማንም ቴዎሎጂ ነው ይሄ ጥቅስ አብ ከወልድ በተለየ አካል መኖሩን ወይም ወልድ ከአብ በተለየ አካል መኖሩን የሚያሳይ ነው ካሉ በጣም ጥሩ። ስለዚህ አንደኛው ጌታ ጠላቶቹን በእግሩ በታች ማድረግ አይችልም፣ ሌላኛው ጌታ ግን የዛኛውን ጌታ ጠላቶች በእግሩ የእግሩ መረገጫ ማድረግ ይችላል ነው አይደለም? ጥሩ ወንድም የሚሆነው
ልክ ነው።
አንዱ ጌታ ጠላቶቹን የጉሩ መረገጫ አይችልም፣ ይሄኛው ጌታ ግን የዛኛውን ጌታ ጠላቶች የጉሩ መረገጫ እያደረግለት ነው። ያ ነው እያሉ ነው ያሉት። ስለዚህ እንዴት አደርጋችሁ ነው ይህን የምታስታርቁት? ሐዋርያት ሥራ ምዕራፍ 10 ቁጥር 36 ላይ የሁሉ ጌታ በሚሆን በኢየሱስ ክርስቶስ ሰላምን እየሰበከ ይህን ቃል ወደ እስራኤል ልጆች ላከ ይላል። የሁሉ ጌታ
እንዴ?
ኢየሱስ ኢየሱስ የሁሉ ጌታ ሆኖ እንዴት አድርጎ ነው የራሱን ጠላቶች የጉሩ መረገጫ ማድረግ ማይችል? የራሱን ጠላቶች የጉሩ መረገጫ ማድረግ የማይችል የሁሉ ጌታ አለ ብለን ነው ይህን ወይ የምትሉን? ጠላቶቹ የራሱን ጠላቶች የጉሩ መረገጫ ማድረግ የማይችል የሁሉ ጌታ። ኦኬ፣ ሌላው እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ምን አደርጋቸዋለሁ? ሰጥቻቸዋለሁ አይደል የሚለው። የራሱን ጠላቶች የእግሩ መረገጫ ማድረግ የማይችል የእኛን ጠላቶች የእግራችን መረገጫ ለማድረግ ለእኛ ስልጣን የሚሰጥ ጌታ ምንድን ነው የምታወሩት? እንኳን የራሱን ቀርቶ እኮ የእኛን ጠላቶች የእግራችን መረገጫ ለማድረግ ስልጣን የሚሰጠን እሱ ነው አይደለም እንዴ? ሉቃስ ወንጌል ምዕራፍ 10 ምን ነው ምዕራፍ 10 ቁጥር 16 ላይ
ለካ።
ስለዚህ ምን እያላችሁ ነው? የሁሉ ጌታ ነው እያለ እንዴት ነው የራሱን ጠላቶች የእግሩ መረገጫ ማድረግ የማይችለው? ሁሉን የሚገዛ ጌታና አምላክ ነው እያለ እንዴት ነው መግዛት ስላልቻለ ሌላ አካል ነው ለሱ እየገዛለት የነበረው የምንለው? ይህንን መልስ ካለው ኦኬ እንቀበለዋለን። የዚህ ቃል ትርጉም እናንተ እንደምትሉት ነው ብለን እንቀበላለን። ካልሆነ ግን የሁሉ ጌታ የሚለውን ጥቅስ ሳታሰርዙ ጠላቶቻችንን ሁሉ የእግራችን መረገጫ ለማድረግ ስልጣን የሚሰጠን ኢየሱስ ነው የሚለውን ጥቅስ ሳታሰርዙ ሁሉንም የሚገዛ ጌታ አምላክ ኢየሱስ ነው የሚለውን ጥቅስ ሳታሰርዙ እነዚህ ጥቅሶች ቀዳችሁ የሆን ምን አድርጋችሁ ሳታስወጡ የዚህ ጥቅስ ሀሳብ አብና ወልድ የተለያዩ አካል መሆናቸውን ማስረጃ ሆኖ ሊቀርብ አይችልም። ምክንያቱም አብና ወልድ በተለያየ አካል መሆናቸውን የሚያሳይ ከሆነ ያ ጥቅስ ይህኛውም ሁሉን የሚችል ጌታ ነው፣ ስለዚህ ሌላ አያስፈልገውም የሚለው ሁሉን የሚችል ጌታ ነው። እዚህኛው ላይ ያለው ጠላቶቹን የሚያስገዛለት ሌላኛው ጌታ ነው የሚለው ግን ስለ ኢየሱስ የተጻፈው ራሱ ኢየሱስ ሁሉን የሚገዛ ጌታ ነው ተብሎ ተጽፏልና እንዴት አድርጎ ኮርስፖንድ ያደርጋል? የሁሉ ጌታ ነው ተብሎ ተጽፏልና ሁሉ የሁሉ ጌታ እሱ ቆነ የሁሉ ጌታ እንዴት አድርጎ ነው ታላቶቹን ለብሉ በረከታ ማረግ ያቻለው? ስለዚህ ምን ነው ያላችሁ? የሁሉ ጌታ ግን የራሱ ታላቶቹ ብሉ በረከታ ማረግ ማይችል የሁሉ ጌታ የሁሉ ጌታ ስልጣን ነው ለታላቶቻችን ሁሉ ከእግራችን በታች ለማድረግ ስልጣን የሚመስል የሚችል ግን የራሱን ታላቶቹ ብሉ በረከታ ማረግ ማይችል ምን አይነት ነው የምትሉት? እንኳን የራሱን እኮ የኛ የሁላችንን ታላቶች እግራችን በረገጫ ለማድረግ ስልጣን የሚሰጠን እሱ ነው። ሁሉን የሚገዛ ጌታ ግን ታላቶቹን የብሉ በረገጫ ማድረግ የማይችል ግን ሁሉን የሚገዛ ኢምፖስብል ነው አይሆንም። ስለዚህ የሚጋጭ ኮንሰፕት ከሆነ እዚህ ችግር ያለው መጽሐፉ ላይ ሳይሆን ይሄ ኮንሰፕት አብና ወልድ ነው የተለያየ አካል አድርጎ ይህን ጥያቄ መልስ መመለስ አይቻልም። እንዴት ነው እኛ ምን መልሰው ታዲያ ወደኛ ነው ታዲያ አሁን ወደ እነሱ ስንወስዳ ምን የሚፈጠው ችግር ነው ያነሳ ነው እኛ ጋር ምንድነው መሰላችሁ አሁን ኮንሰፕቱ ምንድነው አሁን እኛ ሌላ ቢሆን ኖሮ ምንድነው የምናደርገው እኔ አብ ይበልጣል አሁን ብሎ ሲናገር ወልድ አብ ወልድ የሚለው ነገር ምንም አያስቸግረናል ወልድ ሰውነቱ ነው አብ ደግሞ አካሉ ነው ብለን እንመልሳለን። ስለዚህ ሰውነቱ መለኮት ከሰውነቱ ምን ያረጋል ይላል ነው ይበርታል ይላል ነው ምንም እንዲያነሱ ለመመለስ ችግር ገጥሞና ያቀም ኦኬ እንደሱ ምትሉ ከሆነ እዚህ ጋር ያለውን እንዴት አርጋችሁ ነው የምትመልሱት? ሁለት ጌታ አለ ወይ ነው የሚለው ሁለት ጌታ ይል ምንድነው የሚሆን ያለው? ይሄ ጸላቶቹ የብሉ በረከታ የሚደረግለት ማን ነው ብንል አካሉ ነው። ጸላቶቹ እግዚአብሔር የኛንም ሆነ የዚህን ዓለም ገዢ ጸላታችንን የግሩ መረገጫ ያደረገው በልጁ ነው። ውጪስ በአካሉ በስጋው ሰውነት ታዲያ ያ የስጋው ሰውነት ጌታ መባል ይችላል ወይ? ግጥም አድርጎ ነው የሚቻለው አሳያቸዋል ጌታ እንደሚቻል እኛ ብቻ ነው መልስ ያለን። ሁለት አካል ያደረጉ ሰዎች ግን መልስ የላቸውም ለዚህ ጥያቄ። ወደ ራሳቸው ነው ይሄ መዞር ያለበት። አብና ሁሉ ሁለት አካል መሆኑን ያሳያል ቢለኝ በደስታ ነው ማለት ያለው። በደስታ ከሳይ ከሆነ በጣም ደስ ይለኛል። ግን እንዴት ነው የኛውም ጌታ የኛውም ጌታ ሆኖ ጸላቶቹን የኛው ስልጣን ማድረግ ማለት ነው ይሄ አንደኛው ጌታ ጸላቶቹን የግሩ መረገጫ ማድረግ አይችልም? And all those questions and more questions and answer is my question. አንደኛ ቆሮንቶስ ላይ እንይዛለን ማለት አንደኛ ቆሮንቶስ ምዕራፍ 15 ላይ ስንይዝ በግልጽ ያስቀምጣል እግዚአብሔር ጸላቶቹን የግሩ በረከታ ያደረገው በምኑ ነው? አንደኛ ቆሮንቶስ ምዕራፍ 15 ምን ይላል? ቁጥር 25 ላይ ጸላቶቹን ሁሉ ከብሩ በታች ሲያደርግ ድረስ ሊነፍስ ይገባዋልና የዋለኛው ጸላት የሚሻረው ሞት ነው ሁሉን ከብሩ በታች አስገዝቷልና። ኦኬ አሁን የዋለኛው ጸላቶቹን የብሩ በረገጫ እስኪያደርግ ድረስ ሊነፍስ ይገባዋል። የዋለኛው ጸላት አለ የሚቀረው እሱ ደግሞ ሞት ነው አለ ሁሉን ከብሩ በታች አስገዝቷል። ሁሉን ከብሩ በታች ለማስገዛት አንድ ሚከራ አለ ያ የዋለኛው የመጨረሻው ማለት ነው። የመጨረሻው መገዛት ያለበት ምንድነው? የዋለኛው ጸላት ምንድነው?
ሞትን
በምንድን ነው የሚያስገዛው? በስጋው አይደለም እንዴ? ዕብራውያን መጽሐፍ ምዕራፍ ሁለት ላይ ስትሄዱ በስጋው ነው ያንን የሚሰራው። ጸላቶቹን የብሉ በረከታ የሚያደርገው በስጋው ነው። ዕብራውያን ምዕራፍ ሁለት ቁጥር 14 ጀምሮ ብታነቡት ዕብራውያን ምዕራፍ ሁለት ቁጥር 14 ምን ይላል? እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር የውም ዲያብሎስ ነው። በሕይወታቸው ሁሉ ስለሞት ፍራት ባርነት ይታሰሩበት ነፃን ያወጣ በስጋና በደም ተካፈለ። በሞት ላይ ስልጣን ያለውን በሞት እንዲሽር ነው በስጋና በደም ይካፈል። በስጋና በደም ካልተካፈለ በሞት ላይ ስልጣን ያለው የሞትን ስልጣን የሚሽረው በመንደ ነው በሞት ነው አይደል ነው ኮንሰፕቱ። በሞት ላይ ስልጣን ያለው የሚሽረው ምን ሲሆን ነው? በመንደ ነው የሚሽረው በሞት ነው።
በሞት
በሞት ከሆነ መሻሪ ያለበት ምን ያስፈልገው ነበር ማለት ነው? ስጋና ደም ያስፈልገው ነበር ማለት ነው። ለዛ ፈርፈዝ ምን ተካፈለ? እሱ ስጋና ደም ተካፈለ በሞት ለመሻር። ስለዚህ ሞትን በሞት ለመሻር በስጋና በደም ተካፈለ። ጠላቶቹን ሁሉ የእግሩ መረገጫ ያደረገው የመጨረሻውንም ጠላት የሚቀረውንም ሁሉ የእግሩ መረገጫ የሚያደርገው በምን ነው? በስጋና በደም ነው። ይላው ወላቲያስ ላይ ታዩታላችሁ። እዛ በሚሰቀልበት ጊዜ አለቅነትን፣ ኃይላትን፣ ምናምን ሁሉ ስልጣናትን ሁሉ ምን አደረገ? ሻረ። እዛ በመስቀል አረቀው፣ አስወገደው ይላል። ስልጣኑን ሁሉ የሚሰበስበው በስጋው ሰውነት በሰራው ስራ ነው። አሁን ያ ዕብራውያን ላይ በሞቱ ያለውን አይዘናል። በሌላኛው ክፍል ላይ ደግሞ ምንድን ነው የሚለው? እናንተም በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ይቅር አላችሁ። በእኛ ላይ የነበረውን የሚቃወመንን በትእዛዛት የተጻፈውን የዕዳ ጽሕፈት ለመሰሰው እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። በመስቀል ዜን አለቅነትን፣ ስልጣናትን ገፍሶ ድል በመንሳት በእርሱ እያዞራቸው በግልጽ አሳያቸው። ያይቱ መስቀል ላይ ምን ያደርግ ነበር? አለቅነትን፣ ስልጣናትን ምን አደረገ? ገፈፈ። ስለዚህ ስልጣናትን በሙሉ ኃይላትን በሙሉ እየተቆጣጠረ የነበረው በሙሉ ነው በስጋው ሰውነት ነው። የመጨረሻውንም ጠላት የእግሩ መረገጫ የሚያደርገው የመጨረሻው ጠላት የተባለው ሞትን ራሱን የእግሩ መረገጫ የሚያደርገው በምንድን ነው? በሞት ነው። ለዛ ደግሞ ምን ተካፈለ? ስጋና ደም ተካፈለ። ስለዚህ በስጋና በደሙ ስለሚሰራው ስራ ነው የሚያወራው ማለት ነው። ይህንን ደግሞ በዛ ስጋ ውስጥ ሆኖ የሚሰራው ማን ነው? እግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ነው ዓለሙን ከራሱ ጋር ያስታረቀው የነበረው። እግዚአብሔር በክርስቶስ ውስጥ ሆኖ ነው ይሄን አለቅነትን፣ ስልጣናትን ሁሉ ድል የሚገፋው። ከላይ ከፍ ብላችሁ ቆላሴስ ስታነቡ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ካለ በኋላ ነው ይሄንን ይዘረዝረው። መለኮት በዛ ሰውነት ውስጥ ሆኖ ነው በመስቀል ላይ አለቅነትን፣ ስልጣናትን ሁሉ ድል ያደረገው የገፈፈው። እዚህ ጋር እንግዲህ ኮስቲን የሚነሳው ምንድን ነው? የስጋው ሰውነት ጌታ መባል ታዲያ ይችላል ወይ? አዎ እንላለን። ምን ማስረጃ አለ? ለምሳሌ አንደኛ ተሰሎንቄ ምዕራፍ 5 ይቅርታ፣ ምዕራፍ 2 አንደኛ ተሰሎንቄ ምዕራፍ 2 አንደኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ እንደዚህ ይላል፣ እነዚያም ጌታን ኢየሱስን ደግሞ ገደሉ ይላል። ኦኬ፣ ጌታን ኢየሱስን ገደሉ። ሰው መግደል የሚችለው ምንድን ነው? ሰውነቱን ነው። ጌታን ኢየሱስን ገደሉ ሲል መለኮትነቱን ነው የሚገሉት? መንፈሱን ነው የሚገሉት? አሁን ጌታን ኢየሱስን ገደሉ የሚለው አምላክነቱን ገደሉት ማለት ነው አይደል? ስለ ሰውነቱ ነው ሪፈር የሚያደርገው። ስለዚህ ሰውነቱን እግዚአብሔር ጠላቶቻችን ሁሉ ከእግሩ በታች የሚያስገዛበት መንገድ በመሆኑ ምክንያት ጌታ ተብሏል። ሌላ ጥቅስም ደግሞ ቆላሲያስ እዛው አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 ላይ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 ምንድን ነው በዚህ ዓለም ገዦች አንዱ እንኳን ይህን ጥበብ አላወቀም አውቀውስ ቢሆኑ የክብርን ጌታ ባልሰቀሉም ነበር ጌታ ተብሎ ግን የተሰቀለው ሰውነት ነው እንጂ መለኮት አልተሰቀለም ሌላ እንጀም ቆላሲያስ ምዕራፍ 3 ቁጥር 10 ላይ ቆላሲያስ ምዕራፍ 3 ቁጥር 10 የፈጠረውንም ምሳሌ እንዲመስል ዕውቀትን ለማግኘት የሚታደተውን አዲሱን ሰው ለብሳችሁታል አዲሱ ሰው ዕውቀትን ለማግኘት የሚታደሰው አዲሱ ምንድን ነው የለበሰው ሰው አዲሱን ሰው ተሰቅሏል የሚለውን አዲሱን ሰው ለብሳችሁ አዲሱን ሰው ለብሳችሁ የሚለውን እንደያዛችሁ ሮሚ ምዕራፍ 13 ቁጥር 14 ላይ ሮሚ ምዕራፍ 13 ቁጥር 14 ይገምባል።
እሺ ሮሚ ድጋምልኛ
ሮሚ ሮሚ 13 ቁጥር 14
ቁጥር 11 ከንቀፈ 14 ኦኬ ነገር ግን ጌታ ኢየሱስ ክርስቶስን ልበሱት ምኞቱንም እንዲፈጽም ለስጋ አታስቡ።
ኦኬ አሁን ሁለቱን በደንብ አርጋችሁ ቆላሲያስ ላይ ምንድን ነው ያለው? ዕውቀትን ለማግኘት የሚታደሰው አዲሱ ሰው። እህ አዲሱ ሰው ነው ምን ለብሰው አይደለ?
ትክክል።
እዚህ ጋር ደግሞ አዲሱ ሰው ምን ተብሏል? ነገር ግን ጌታን ኢየሱስ ክርስቶስን ምን አርጉ ልበሱ? አሁን ጌታን ኢየሱስ ክርስቶስን ልበሱ የሚለው ማንን ለማመልከት ነው? አዲሱ ሰው አዲሱ ሰው ራሱ ምን ተብሏል ማለት ነው? ጌታ ኢየሱስ ተብሏል። ገብታችሁ ምን ያልኩ እንደሆነ?
አህ ገብቶ
መለኮት ያለበት ሰውነት ራሱ ጌታ ተብሏል። ስለዚህ ጌታ ጌታዬን ሲል ለኛ ሁለተኛ ጌታ አይደለም ይታየን። መለኮት የመለኮት ያደረበት ሰውነት ራሱ ጌታ ተብሏል። ስለዚህ መለኮት የሚባለው ጌታ በሰውነቱ በኩል ነው ጣላቶቹን የግሩ በረገጫ ያደረጋ ያለው። ሰውነት በራሱ የጣላቶቹን የግሩ መረገጫ ማድረግ ይችል ነበር? አይችልም። ለኛ ችግር የለውም። አይችልም። ወልድ ከራሱ ምንም ያደርግ
አይችልም።
አይደለም ዮሐንስ ወንጌል 5:13 ላይ አይችልም። ወንድም ከአብ በተለየ አካል ካደረገ ነው? አይችልም። በዛ ውስጥ ሆኖ ጣላቶቹን የግሩ መረገጫ የሚያደርገው ማን ነው? አብ ነው። በሰውነቱ ጣላቶቹን የግሩ መረገጫ ያደርገናል። ስለዚህ ሰውነቱ እነዛን ጣላቶቹን ሁሉ የግሩ መረገጫ ለማድረግ ጌታ አብ ስለተጠቀመበት ያ እሱም ያም ሰውነት ጌታ ተብሎ የመጠራት ሁኔታ መጽሐፍ ቅዱስ ውስጥ አለ። በጣም ለየት ያለ አገላለጽ ነው። ምክንያቱም ዝም ብሎ ሰውነት አይደለም። ይህን ዓለምን ሁሉ ሲበክል የነበረውን ጠላት እግዚአብሔር የብሩ መረገጫ ያደረገው በዛ ሰውነት በኩል ነው። የመጨረሻውንም ጠላት ሞትን ራሱ የብሩ መረገጫ የሚያደርገው በዛ ሰውነት በኩል ነው። ስለዚህ ያ ሰውነት ጌታ ተብሏል። ስለዚህ ለኛ ጌታ ጌታዬን ሲል ሁለት አካላቸው ወይ ሁለት አካል አያሳየም። ሁለት ገጽታ ግን ያሳየን። አንደኛው ጌታ የተባለው ዋናው ሁሉን ነገር የብሩ መረገጫ የሚያደርገው አብ። አብ ደግሞ በዛ ሰውነቱ ሰው የብሩ መረገጫ የሚያደርገው እና ያው የተገለጠበት ሰውነቱም ጌታ የመባል እንድል አግኝቷል። ያ አዲሱ ሰው አዲሱን ሰው ልበሱ ሲለን እና ጌታ ኢየሱስን ልበሱ ሲለን አዲሱን ሰው ልበሱ ማለት ነው እንጂ መለኮትን ልበሱ ማለት አይደለም። የምንለብሰው ጌታ ኢየሱስ ብሎ ሪፈሪንግ ያደርጋው አዲሱን ሰው ነው። ጌታ ኢየሱስን ገደሉ ሲለን ሪፈሪንግ ያደርጋው ምኑን ነው? ሰውነቱን ነው። ሰውነትን ስጋን መግደል የሚችሉትን እንጂ ከዛ በላይ ማድረግ የማይችሉትን ምን አትበሉ አለ። አትፍሯል። ስጋን ነው የሚገሉት እንጂ ነፍስን አይገሉም፣ መንፈስን አይገሉም ሰዎች። ጌታ ኢየሱስን ገደሉ ሲል እዚህ ጋር ጌታ ኢየሱስ የተባለው ሰውነቱ ነው። ኮንቴክስቱ ነው የሚነግረን። ጌታ ኢየሱስ ክርስቶስ አምላካችን ነው ቢል ኖሮ ስለ አምላክነቱ ነው እያወራ ያለው። ጌታ ኢየሱስን ገደሉ ሲለም ግን ገደሉ ሰውነት ነው ሪፈር የሚያደርገው። ስለዚህ ለኛ ወደኛ ሲመጣ መልሳለሁ። ወደ እነሱ ስንወስደው ግን ሁለት የተለያዩ አካላቶች አድርገን የኛውም ጌታ ነው የኛውም ጌታ ነው ሆነ። ኦኬ የኛው ጌታ እኮ እናንተ አሁን ወልድ የምትሉት ለብቻ የምታስቀምጡት ጌታ እኮ መጽሐፍ ቅዱስ ላይ እኮ ሁሉን የሚችል ነው ተብሎ ተጽፏል። ሁሉን የሚችል ጌታ ግን ጠራቶችን የእግሩ መረገጫ ማድረግ የማይችል እንዴት ይሆናል? ለኛ ወልድ የምንለው ወይም ሰውነት የምንለው ሁሉን ማድረግ የሚችል አይደለም። ሁሉን ማድረግ የሚችለው ለብቻው ሲሆን ተለይቶ ሳይሆን አብ በውስጡ በመኖሩ ነው። እኛ ኢየሱስ ሁሉን ይችላል የምንለው እንጂ ለያይተው ሁለት አካላት አድርገው ካስቀመጡት እንኬ እንግዲያው ኢየሱስ ክርስቶስ በተለየ አካል የሚኖር ሁሉን የሚችል ጌታ ከሆነ እንዴት ነው ጠላቶቹን የብሩ መረገጫ ማድረግ የማይችለው? ኢየሱስ ክርስቶስ ከአብ በተለየ አካል ከሆነ የሚኖረው ሁሉን የሚገዛ ጌታ ነው ተብሎ እየተጻፈ ተጽፎ ያለ እንዴት ነው ጠላቶችን የብሩ መረገጫ ማድረግ ያልቻለው? ኢየሱስ ክርስቶስ ከአብ ከወልድ በተለየ አካሉ ከሆነ የሚኖረው እንዴት አድርጎ ነው ኢየሱስ ለኛ ጠላቶቻችን ሁሉ የብሩ መረገጫ ማድረግ እንድንችል ስልጣን የሚሰጠን የራሱን ጠላቶች የብሩ መረገጫ ማድረግ ሳይችል? ለነዚህ ሁሉ ጥያቄዎች ምን ይላቸው መልስ የለውም። በዛኛው ሰው ሁለት አካል ስታደርገው እነዚህ ሁሉ መልስ የሌላቸው ፖይንቶች ይመጣሉ። ስለዚህ እኛ ይሄ ነገር ሁለት አካል ነው የሚያሳየው ብሎ ሲል አያሳይም የሚል ክርክር ውስጥ አንገባም። በደስታ የሚያሳይ ከሆነ በጣም ደስ ይለናል። ግን ያ የሚያስነሳውን ጥያቄ መልስ መስጠት ትችላላችሁ ወይ? አግኝተኛል ሚኪ?
ትክክል። አዎ ትክክል።
ወደኛ ደግሞ ኦኬ እሺ፣ በእኛ በኩል ይሄ ነገር በቃ ምንም መልስ የሌለው ጉዳይ ነው። ወደ እናንተስ በኩል ስናመጣው እናንተ ወልድን ሰውነቱን አላችሁ፣ ሰውነቱ ጌታ መባል ይችላል ወይስ? አዎ ግጥም አድርጎ በመጽሐፍ ቅዱስ ሰውነቱን ጌታ ተብሏል። ምን ማስረጃ አላችሁ? ይሄው ያ መለኮት ያደረበት ሰውነት ራሱ መለኮት በውስጡ በመኖሩ ምክንያት ጌታ መባል እንደቻለ ማሳየት እንችላለን። ለብቻው ግን የተለያየ አካል አድርገን ግን ሁለት ማንጣት አልችልም። የሁሉ ጌታ የምንለው ስንቱን ጌታ ነው? አንዱን ጌታ ነው። ሁለት ጌታ የለም። አንዱ ጌታ ሮሚ መጽሐፍ ምዕራፍ 10 ላይ አይደለም የሚለው? ሮሚ ምዕራፍ 10 ሮሚ ምዕራፍ 10 ቁጥር 12 ላይ በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና አንድ ጌታ ነው ያለው አንዱ ጌታ የሁሉ ጌታ ነው ስለዚህ አሁን ለኛ በዛ ሰውን ያ አንዱ ጌታ በዛ መለኮት ውስጥ በዛ ሰውነት ውስጥ ስላለ ሰውነቱም ጌታ ይመባል እንዴ አግኝቷል ያ አንዱ ጌታ በዛ ውስጥ በመኖሩ ነው ያ የሆነው እንጂ ሁለት ጌታ ስላለ አይደል እስኪ ሰውነቱም ጌታ መባል እንደቻለ ማስረጃ ስጡን ሲባል አንድ ብቻ አይደለም አግብርጎት ስላላችሁ ማለት ነው ሰውነቱን ብቻ ሪፈር ያደረገ ጌታ ብሎ መጻፍ ሁሉ ሲያስቀምጥባቸው ማለት ነው። Does that answer your question, Nikki?
Yeah. Tabarak, what am I missing, Glenn?
Okay. You know, Daniel lay alone. Daniel lay alone. Antan diyaum, kabbarun nagar, malsin, kabbarun nagar, tlalte yakin, minum, enten yin loo. Mutin, yaku ban nao, yasaw li jaman nilaw, za Daniel lay tatapon, ብዙ ብዙዎቹ ያው ኢየሱስ ነው ብለው ነው የሚያስቡ። ስለዚህ ያ ነው ትልቁ ዘባ ያለው ምንድነው የሚባለው ትልቁ ቴዎሎጂ ያ ዘባ ያለው የሰው ልጅ የሚለው ኢየሱስን እንደማይሆን እንዴት ማታየት እንደምንችል ነው ትልቁ ሰው ይስራሱ። እሱን አንተ ተጨርሳል። እሱን ተጨርሳል ችግር የገጠመን ምን ላይ ነው ማለት ነው እዛ ቦታ ላይ ከነኚ የሉል ቅዱሳን ከተዋጉ ይላል እና እንዴት አድርገው ነው የሚዋጉት ምክንያቱም ቤተክርስቲያን ኦሬዲ አሰተኛው መሲህ ኦፕሬት በማረጉ በዚህ እንትን ብላለች ተነስተካለች እና እነዚህ አሁን የሉል ቅዱሳን ተዋጉ የሚሉት አሰተኛው ካሳው መሲህ ጋር ከሆነ እንዴት አድርጎ ነው ቤተክርስቲያን ተነጣለች የምንለው? አይዘር እነዚህ እስራኤልን ነው እስራኤል ናቸው መባል አለባቸው ወይም ደግሞ ትሪቡሊሽን የሚባለው ኮንሰፕት ትክክል አይደለም ወይ ወደ ሚድ ትሪቡሊሽን መምጣት አለበት የሚል አይነት ጥያቄ ነው አይደለም?
አዎ አንድም ሀሳብ ልጨምርና እነዚህ የብሉይ ኪዳን እንትን ነቢያት ስለ ቤተክርስቲያን አይተዋል ወይ? ቤተክርስቲያን ከሆነች አሁንም ተጨማሪ አንዳስ ያቁ ነበር ወይ ቤተ ክርስቲያን ወደፊት ኤግዚስት እንደምታረግ?
ኦኬ እንግዲህ ምንድነው መሰለህ አሁን ትልቁ ኮንሰፕት እዚህ ላይ ያለው ቤተ ክርስቲያን የሚባለው ኮንሰፕት ነው በጣም ትልቁ ኮንሰፕት። ቤተ ክርስቲያን ስንል ምንድነው? አንዳንድ ሰው ያው በሎካል የሚያስባት አለ አንዳንድ ጊዜ ታዚ አሁን በእኛ እድሜ ያለችው አንድ ብቻ ብሎ የሚያስባለ አንዳንዶቹ ደግሞ አሁን ቤተክርስቲያን የተመሰረተችው መቼ ነው ሲባል ምንም ያልገባው የራሱን ሰፈር ቤተክርስቲያን ሪፈር ያደርጋል። ትንሽ በደንብ የገባው ደግሞ ኢትዮጵያ ያለውን አሁን 50 ዓመት ሞላ የሚባለውን ሪፈር ያደርጋል። በደንብ ገባ የተባለው ደግሞ ቤተክርስቲያን የተመሰረተችው ከሐዋርያት ሥራ ምዕራፍ 2 ጀምሮ ነው በኢየሱስ ክርስቶስ ነው የተጀመረችው 2000 ዓመት ነው ይላል። እናንተ ከየትኛው ወገን ናችሁ?
ባለ 50 ቀን ላይ ምዕራፍ 2 ሐዋርያት
ያ ሐዋርያት ሥራ 2 ነው።
ኦኬ እንግዲህ አሁን እኔ I'm going to blow your mind. ቤተ ክርስቲያን ከዛም በላይ ነው። ቤተ ክርስቲያን አሁን ኢማጂን ቤተ ክርስቲያን ከዛ በኋላ ያሉትን ሰዎች ብቻ መጣጣቃለል ከሆነ ከዛ በፊት የነበሩ ነቢያት እነ ሙሴ እነ ኤርሚያስ እነ ዳዊት እነ ኢሳይያስ እና ምናምን ሁሉ ቤተክርስቲያኑ ሳይካተቱ ማለት ነው። ኢየሱስ ክርስቶስ በመስቀል ላይ ሲውል የሰራው ትልቁ ስራ አሁን ቤተክርስቲያን ማለት አካሉ ናት አይደል?
አዎ።
ኤፌሶን መጽሐፍ ምዕራፍ 4 ላይ ይቅርታ አድርጉልኝ እንግዲህ ያው እንግዲህ ምን እናርገ ያው ትንሽ ልንጣላ ነው ዛሬ ማለት ነው። ኤፌሶን ምዕራፍ 5 ላይ ምን ይላል? ሁላችሁ የምታውቁት ቃል ነው። ትንሽ ቬሪ ሲሪየስ ታፒክ ነው። በጣም ኮንሰፕቱ በጣም ትልቅ ነው። ክርስቶስ ደግሞ ይላል ቁጥር 23 ላይ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባለ ሚስት ራስ ነው ይላል። ክርስቶስ የሚያድነው ምኑን ነው? አካሉን ነው። ስለዚህ መዳን የፈለገው ሁሉ የዛች አካል ክፍል ለመሆን መንገድ አለበት። ይችን አካል የክርስቶስን አካል እንዴት አድርጎ ነው የሰራው? እሱ ቆላሲስ መጽሐፍ ላይ እንዲልና ነው ቆላሲስ ምዕራፍ 2 ቁጥር